Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ጥቅምት 10 2009 ዓ.ም ዝግጅታችን ጀምሯል። ጤና ይስጥልን
እንደምናመሻችኋል አድማጮቻችን። የምናስተናግዳችሁ አዲሱ አበበና
ቆንጂት ታየነን።
I will look at it at the time. I'm not looking at anything now. I'll look at it at the time.
ጊዜው ሲደርስ የማየው ይሆናል። በአሁኑ ሰዓት ምንም የማየው ነገር የለም። ጊዜው ሲደርስ ነው የምወስነው።
He is denigrating, he's talking down our democracy, and I, for one, am appalled.
የዲሞክራሲያችንን መልካም ስም እያጎደፉና እያጥላሉ ነው የሚናገሩት። እኔ በግሌ ክፉኛ አስደንግጦኛል።
ትናንት ምሽት በላስ ቬጋስ የመጨረሻ ክርክራቸውን ያጠናቀቁት እጩዎች ናቸው። ቀድሚያ የተሰሙት ዶናልድ ትራምፕ የሪፐብሊካኑ እጩ፣ ከዚያም ሂለሪ ክሊንተን የዲሞክራት እጩ ተወዳዳሪ።
ዝርዝሩን በአብይ ርዕስ ይዘናል። አፍሪካውያን ስለ ምርጫው ምን ይላሉ? ሌላው የምሽቱ ዘገባችን ይሆናል።
በክርክሩ ዙሪያ የተሰጡ ምሁራዊ ትንተና፣ እንዲሁም በኢትዮጵያ ሞባይል ኢንተርኔት መዘጋቱ በኢትዮ ቴሌኮም ላይ ጉዳት እንደሚያስከትል ከተጠቆሙ አጥኚ ጋራ የተደረገ ውይይት ለሁለተኛው አጋማሽ ተይዟል።
ከእናንተ ያገኘናቸው አስተያየቶችም ይደመጣሉ። አሁን የዓለም ዜና እናቀርባለን።
አሁን ማምሻውን የኢትዮጵያ መገናኛ ብዙሃን በገለጡት መሰረት የኢፌዴሪ የሚኒስትሮች ምክር ቤት መስከረም 28 ቀን 2009 ዓ.ም ያወጣውን የአስቸኳይ ጊዜ አዋጅ የሕዝብ ተወካዮች ምክር ቤት አጽድቆታል። የፌዴራል ጠቅላይ አቃቢ ሕግ አቶ ጌታቸው አምባዬ ለምክር ቤቱ በሰጡት ማብራሪያ የአዋጁ አስፈላጊነት ባለፉት ወራት ሲከሰቱ የነበሩ ሁከቶች አቅጣጫቸው ሀገር ወደ ማፈራረስ እየተቀየረ በመምጣቱና ይህንንም በመደበኛ የሕግ ማስከበር ስርዓት ለመቆጣጠር ከማይቻልበት ደረጃ በመደረሱ ነው ብለዋል። ማብራሪያውን ተከትሎም ምክር ቤቱ በአዋጁ ላይ ውይይት አድርጓል ተብሏል። ምክር ቤቱ አዋጁን ጨምሮ ከምክር ቤቱ አባላትና ከሕግ ባለሙያዎች የተውጣጡ የአዋጁ አፈጻጸም መርማሪ ቡድን አባላትንም ድምፅ መርምሮ አጽድቋል። የሕዝብ ተወካዮች ምክር ቤት በስራ ላይ ባልሆነበት ወቅት የሚታወጅ አዋጅ ለምክር ቤቱ መቅረብ ያለበት በ15 ቀናት ውስጥ በመሆኑና ይህ አዋጅ የተደነገገው ደግሞ ምክር ቤቱ በስራ ላይ ባልነበረበት ወቅት በመሆኑ ዛሬ ቀርቦ መጽደቁን የኢትዮጵያ ዜና አገልግሎት ዘግቧል።
የሶማሊያ ባለስልጣናት ከሁለት ቀናት በፊት ያሰሩትን የአልጀዚራ ጋዜጠኛ ሐምዛ ሙሐመድን እና ሁለት ረዳቶቹን መፍታታቸውን አስታወቁ። የደህንነት ኃይሎቹ ሰዎቹን ያሰሯቸው በአልሸባብ ይዞታ ስር ወደሚገኝ ወደ ተከለከለ ቦታ በመሄዳቸው እንደሆነ ታውቋል። የሶማሊያ የማስታወቂያ ሚኒስትር ሙሐመድ አብዲ ማሬ ለቪኦኤ እንደገለጹት ሰዎቹ ሶማሊያ የገቡት ያለ ፈቃድ ሲሆን ከዚያም በሽብርተኞች ይዞታ ስር ወደሚገኝ ስፍራ ሄደው ሲያበቁ የአንድ ወገን ብቻ የሆነ ዘገባ ይዘው ወደ አገራቸው ለመመለስ ያቀዱ ናቸው። ጋዜጠኛው ሐምዛ መሐመድ መፈታቱን ለቪኦኤ የሶማሊኛ አገልግሎት አረጋግጦ ወደ እስሩ ዝርዝር ከመግባት ግን ተቆጥቧል። ቀደም ሲል አልጀዚራና የሶማሊያ ጋዜጠኞች ብሔራዊ አንድነት ማህበር ጋዜጠኛው ሐምዛ እንዲለቀቅ አቤት ብለው እንደነበረ ተገልጿል።
የሪፐብሊካን ፓርቲ እጩ ፕሬዚዳንት ዶናልድ ትራምፕ ትናንት ማታ ከዲሞክራቷ ሂለሪ ክሊንተን ጋር ባደረጉት ሶስተኛውና የመጨረሻ ክርክር ላይ የምርጫውን ውጤት ለመቀበል ቃል አልገባም ብለዋል። ሁለቱ የዋይት ሀውስ ቤተ መንግሥት ተስፈኞች ላስ ቬጋስ ኔቫዳ ባደረጉት በትናንቱ ክርክራቸው ወቅት በተጨማሪ ሩሲያን ፍልሰተኞችን እና ለዩናይትድ ስቴትስ ከፍተኛው ፍርድ ቤት በሚሰየሙ ዳኛ አመራረጥ ላይ ተጋጭተዋል። በአንድ ሰዓት ተኩል በፈጀ የመጨረሻ ክርክር ላይ መጽሔት ለምሽቱ በአብይነት የያዘው ዘገባ አለ፣ ከዜናው በኋላ ይቀርባል።
የኢራቋን ሞሱል ከተማ ከእስላማዊ መንግስት ነኝ ባዩ ቡድን ላይ ለማስለቀቅ የተጀመረው ኦፕሬሽን ከተጠበቀው ጊዜ የፈጠነ ሆኗል ይላሉ የኢራቁ ጠቅላይ ሚኒስትር ሃይደር አልአባዲ። ጠቅላይ ሚኒስትሩ ይህንን የተናገሩት ምዕራባውያንና የመካከለኛው ምስራቅ የውጭ ጉዳይ ሚኒስትሮች አይሲስ ከሞሱል ከወጣ በኋላ የዚያችን ከተማ ሰላምና መረጋጋት እንደምን መመለስ እንደሚቻል ውይይት በሚያካሂድባት ፓሪስ ከተማ ውስጥ ነው። ተዋጊው ኃይል ከገመት ነውና ለዘመቻው ካወጣ ነው የጊዜ እቅድ በፈጠነ ሁኔታ ወደ ከተማይቱ እየገፋ ነው ሲሉ ጠቅላይ ሚኒስትሩ ተናግረዋል። በትናንቱ ዕለት በኢራቅ የዩናይትድ ስቴትሱን ጣምራ ኃይል የሚመሩት ጀነራል ሞሱልን ለመቆጣጠር የሚዋጉት የኢራቅ ኃይሎች ከሚፈለገው ፍጥነት በላይ እንዳይሄዱና ለጠላት ምቹ ሆነው እንዳይገኙ አሳስበዋል። የኢራቅ ኃይሎች ሞሱልን ለመቆጣጠር እንዳይጣደፉ እያሳሰብኩ ነኝ ያሉት ሜጀር ጀነራል ጌሪ ቮልስኪ የሁኔታውን ምቹነት እያስተዋሉ ከቀጠሉ ጠላት ራሱ በራሱ ለቆ ውጥት ይላል ሲሉም ተናግረዋል። ጀነራል ቮልስኪ ይህን የገለጹት ትናንት ረቡዕ ከባግዳድ ለጋዜጠኞች በሰጡት የቴሌኮንፈረንስ መግለጫ ነው።
ቱርክ ባለፈው ማይቅርታ በዛሬው ዕለት ባካሄደችው የአየር ጥቃት ወደ 200 የሚደርሱ የሶሪያ ኩርድ ተዋጊዎችን ገድያለሁ ብላለች። የኩርዶች ተከላካይ ሰራዊት የእስልምና መንግስት ነኝ በሚለው ቡድን ላይ በሚያካሄዱት ጦርነት ዩናይትድ ስቴትስ እየረዳቻቸው ሲሆን፣ አንካራ ግን ሽብርተኞች ስትል ተወነጀላቸዋለች። የዩናይትድ ስቴትስ መከላከያ ሚኒስትር አሽ ካርተር ነገ አርብ ወደ አንካራ የሚጓዙ ሲሆን ከወዲሁ ቱርክ ስላካሄደችው ጥቃት ዶሪያን ጆንስ ለቪኦኤ ያጠናቀረውን ዘገባ ቆንጅት ታቀርባለች።
የቱርክ የጦር ሰራዊት የአየር ኃይሉ በ18 ኢላማዎች ላይ ያነጣጠሩ 26 ጥቃቶችን ማካሄዱንና ወደ 200 የሚጠጉ የሶሪያ ኩርድ ተዋጊዎችን መግደሉን ተናግሯል። ይህ ከተረጋገጠ ታዲያ የቱርክ ኃይሎች እስከ ዛሬ በሶሪያ ኩርድ ተዋጊዎች ላይ ካደረሷቸው ሁሉ ከባዱ ነው የሚሆነው። ሚሊሺያዎቹ ግን የተገደሉብን 10 ተዋጊዎች ብቻ ናቸው እያሉ ነው። የሶሪያ ኩርድ ተዋጊዎቹን ዩናይትድ ስቴትስ በእስልምና መንግስት ነኝ በሚለው ቡድን ላይ በሚካሄደው ጦርነት ቁልፍ አጋር አድርጋ ስለምትመለከት ወታደራዊ ድጋፍ ትሰጣለች። ቱርክ በበኩሏ መንግስቷን ከሚወጉት የሀገሯ ኩርዶች ማለት ፒኬኬዎች ጋር ቁርኝት ያለው ሽብርተኛ ቡድን ነው ብላ ትከሳለች። አልሞኒተር በተባለ ድረገጽ ላይ የሚጽፈው የቱርክ የፖለቲካ ጉዳዮች አምደኛ ሰሚህ ኢዲዝ የአየር ጥቃቱ ብርቱ መልእክት የሚያስተላልፍ ነው ይላል።
ቱርክ ሌሎች የፈለጉትን ቢሉ የማደርገውን አደርጋለሁ እያለች ይመስለኛል። ይሄ ደግሞ አሜሪካንም ጨምሮ ሊሆን ይችላል። ዋሽንግተን ደግሞ በበኩሏ በአካባቢው ካሏት ዋና ዋና አጋሮቿ አንዱ የሆነው ቡድን በቱርክ በቦምብ እንዲህ ሲደበደብ ማየት አያስደስታትም። ስለዚህ እኔ በግሌ እንደሚመስለኝ ጉዳዩ ግርግር መፍጠሩ አይቀርም። ዓላማውም እሱ ይመስለኛል።
የዩናይትድ ስቴትስ የመከላከያ ሚኒስትር አሽ ካርተር ነገ ወደ አንካራ ይጓዛሉ። የሚሄዱት ከቱርኩ ፕሬዚደንት ሬቼፕ ታይብ ኤርዶዋን ጋር ስለ ሶሪያ ጉዳይና ሞሱልን የእስልምና መንግስት ነኝ ከሚለው ቡድን ላይ ለመንጠቅ ስለተያዘው ጥቃት ለመወያየት ነው። ኤርዶዋን በበኩላቸው ትናንት የመንግስታቸውን አዲስና ጠንከር ያለ የውጭ ፖሊሲ ይፋ አድርገዋል። ከእንግዲህ ወዲያ አሉ ኤርዶዋን፣ ቱርክ ችግሮች በሯ ጋ እስከሚደርሱ አትጠብቅም። ስለቱ አጥንታችን ላይ እስከሚያርፍ፣ ሽብርተኞች እስኪመቱን አንጠብቅም ነው ያሉት ፕሬዚደንቱ። ባለፈው ነሐሴ ሶሪያ ግዛት የእስልምና መንግስት ቡድንን ለመውጋት የገባው የቱርክ የጦር ሰራዊት ከእንግዲህ ኩርዶቹ ተዋጊዎች ላይ ጥቃቱን ያፋፍማል ሲሉም ኤርዶዋን አስጠንቅቀዋል። ቱርክ ከሶሪያ ተገንጥሎ ነጻ ግዛት ለመመስረት የሚዋጋው የሶሪያው የኩርዶቹ ተዋጊ ቡድን የራሷን ኩርዶችም ለመገንጠል እንዲፈልጉ ያበረታታብኛል ብላ ትሰጋለች።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ ዜናው አልቆ ነው ወደ መጽሔቱ
በትክክል
የምናሽቆለቆለ ወይም የምንደረደር። ይህ የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 በ22 እና በ25 የሚያሰማው የአንድ ሰዓት ፕሮግራም በተለየ ዛሬ ሐሙስ የጥቅምት 10 2009 ቅንብራችን ነው። እያስተናገድናችሁ ያለነው እኔ አዲሱ አበበና
ቆንጂት ታየነን የአሜሪካ ፕሬዝዳንታዊ ምርጫ ተቃርቧል። ተፎካካሪዎቹ ሂለሪ ክሊንተን እና ዶናልድ ትራምፕ የመጨረሻ እሰጥ አገባቸውን አጠናቀዋል። አብይ ርዕሳችን ይሆናል። የተንታኞች አስተያየት በሁለተኛው አጋማሽ እናቀርባለን።
በሂደቱ አፍሪካ በአሜሪካ ምርጫ ላይ የማፌዝ ያልተለመደ እድል አግኝታለች ይላል ከደቡብ አፍሪካ የደረሰን አንድ ዘገባ። ዓለም አቀፍ ቀይ መስቀል ፕሬዝዳንት በአፍሪካ ህብረት ያሰሙት ጥሪ ከአዲስ አበባ ዘገባ አለን። ወደዚያ ከመሻገራችን አስቀድሞ ግን በሁለተኛው ግማሽ የማኅበራዊ ሚዲያ መዘጋትና ምጣኔ ሀብታዊ መዘዙ ከሚለው ቅንብራችን እችን ለቅምሻ እናሰማ።
መንግስት ኢትዮጵያ ውስጥ ያለው መንግስት በአሁኑ ሰዓት በቴክስትቡክ ዴፊኒሽን ኦፍ ሪፕሬሽን ወይም ደግሞ በመማሪያ መጽሐፍ ላይ ተማሪዎች ስለ አምባገነንነት የሚማሩ የፖለቲካ ሳይንስ ተማሪዎች በምሳሌነት ሊጠቀስ የሚችል እርምጃዎች
በኦሬገን ዩኒቨርሲቲ የሚዲያ ጥናት የዶክትሬት ተማሪ የሆነው እንዳልካቸው ኃይለ ሚካኤል ነው። በአስቸኳይ ጊዜ አዋጁ የሞባይል ኢንተርኔት መዘጋቱ ስለሚያስከትለው ጉዳት በተገልጋዩ ላይ ስለሚያስከትለው ጉዳት ከተናገረው የወሰነው ነው። በሁለተኛው አጋማሽ ይቀርባል። ወደ ምሽቱ አብይ ርዕስ እናልፋለን።
የሪፐብሊካን ፓርቲ ዕጩ ፕሬዝዳንት ዶናልድ ትራምፕ ትናንት ማታ ከዲሞክራቷ ሂለሪ ክሊንተን ጋር ባደረጉት ሶስተኛና የመጨረሻ ክርክራቸው የምርጫውን ውጤት ለመቀበል ቃል አልገባም ብለዋል። ሁለቱ የዋይት ሀውስ ቤተ መንግሥት ተስፈኞች ላስ ቬጋስ ኔቫዳ ባደረጉት በትናንቱ ክርክራቸው ወቅት በተጨማሪ ሩሲያን፣ ፍልሰተኞችንና ለዩናይትድ ስቴትስ ከፍተኛው ፍርድ ቤት በሚሰየሙ ዳኛ አመራረጥ ላይ አልተስማሙም። ባልደረባችን ጂም መሎን ከዚህ ከዋሽንግተን የአንድ ሰዓት ተኩል ውይይት ጨምቆ አዘጋጅቷል። የደጋፊዎች አስተያየትም ታክሎበታል። ሰሎሞን ክፍሌ ነው የሚያቀርበው።
ሂለሪ ክሊንተን እና ዶናልድ ትራምፕ እንዳለፉት ሁለቱ ክርክሮች ሁሉ ወደ መድረኩ ሲገቡ የእጅ ሰላምታ አልተለዋወጡም። በሁለቱ እጩ ፕሬዝደንቶች መካከል በተካሄደው ክርክር ላይ በመቶ ሚሊዮኖች ለሚቆጠሩ ተከታታዮች በእጅጉ ትኩረት የሳበው ጉዳይ ግን ከአከራካሪው የቴሌቪዥን ጋዜጠኛ ክሪስ ዋላስ ዶናልድ ትራምፕ የዩናይትድ ስቴትስ ምርጫ ተጭበርብሯል ሲሉ በተደጋጋሚ የሚያቀርቡትን ስሞታ ለሕዝብ ግልጽ እንዲያደርጉ አጥብቆ በጠየቃቸው ጊዜ ነው።
የዚህን ምርጫ ውጤት ያለማወላወል ይቀበላሉ?
ዶናልድ ትራምፕ ሲመልሱም
ጊዜው ሲደርስ የማየው ይሆናል። በአሁኑ ሰዓት ምንም የማየው ነገር የለም። ጊዜው ሲደርስ ነው የምወስነው። እስካሁን ያየሁት ነገር ሁሉ ግን የተበላሸ ነው። በመጀመሪያ ደረጃ መገናኛ ብዙሃኑ ፈጽሞ ሸፍጠኞች ናቸው። እምነት የሚጣልባቸው አይደሉም። የድምፅ ሰጪውን ሕዝብ አእምሮ ከወዲሁ መርዘውታል።
ሂለሪ ክሊንተን ይህን መሰሉን በዶናልድ ትራምፕ የተሰጠ ምላሽ በጣም አስደንጋጭ ነው ሲሉ ጠርተው ከዩናይትድ ስቴትስ የፖለቲካ ባህል ጋር የሚጋጭ ነው ብለዋል።
He is denigrating, he's talking down our democracy, and I, for one, am appalled.
የዲሞክራሲያችንን መልካም ስም እያጎደፉና እያጥላሉ ነው የሚናገሩት። እኔ በግሌ ክፉኛ አስደንግጦኛል። ከሁለቱ አውራ ፓርቲዎች ያንደኛው እጩ ሆኖ የቀረበ ሰው ይህን አይነቱን አቋም ሲወስድ በጣም ያስደነግጣል።
ትራምፕና ክሊንተን በትላንትና ማታ ክርክራቸው ወቅት በሌሎች ርዕሶች ላይም ክፉኛ ተጋጭተዋል። አንደኛው ለምሳሌ ሩሲያ በዚህ የዩናይትድ ስቴትስ ፕሬዝደንታዊ ምርጫ ሂደት ውስጥ በሳይበር ጥቃቶችና በመሳሰሉት ጣልቃ እየገባች ውጤቱን ወደምትፈልገው አቅጣጫ ለመውሰድ ትሞክራለች የሚለው ነው። ይህ በእርግጠኝነት እየሆነ መሆኑን የዩናይትድ ስቴትስ የደህንነት ጥበቃ ባለሥልጣናት ያምናሉ።
Admit and condemn that the Russians are doing this and make it clear.
በመጨረሻ መጠየቅ የምፈልገው ዶናልድ ትራምፕ ሩሲያውያን ይህን እያደረጉ መሆናቸውን አምነው ድርጊቱን ያወግዛሉ ወይ? በዚህ ምርጫ ላይ የፑቲንን ድጋፍ እንደማያገኙስ ግልጽ ሊያደርጉ ይችላሉ ወይ? ሩሲያ በአሜሪካ ላይ የምትፈጽመውን የስለላ ተግባርስ ይቃወማሉ ወይ?
ዶናልድ ትራምፕ ለእነዚህ ጥያቄዎች መልስ እንዲሰጡ ጫና በተደረገባቸው ጊዜ እውነት ሆኖ ከተገኘ በእርግጠኝነት ሩሲያን ለእንቅስቃሴዋ እንደሚያወግዙ ተናግረዋል። የሳይበር ጥቃቶችን በተመለከተ ግን ቻይናና ሌሎች አገሮችም ከጀርባው ሊኖሩ ይችላሉ ብለዋል።
እኔ ፑቲንን በግል አላውቃቸውም። እርሳቸው ግን ስለ እኔ ብዙ ጥሩ ነገሮችን ተናግረዋል። መግባባት ከቻልን ጥሩ ነው። ሩሲያና ዩናይትድ ስቴትስ ተስማምተው በጋራ አይሲስን ማሳደድ ሲጀምሩ መልካም ነው። ፑቲን ግን የኔን ያህል ለሂላሪ ከብሪታ የላቸውም። ለፕሬዝዳንታችንም እንዲሁ።
ትራምፕ በትላንቱ ክርክር ወቅት በሌላ ነጥብ ላይም በተከላካይነት ቆመው ታይተዋል። በትንሹ 9 ሴቶች ወሲባዊ ጥቃቶች ፈጽመውብናል ሲሉ ያቀረቧቸውን ክሶች ውድቅ አድርገዋል።
Well, first of all, those stories have been largely debunked. Those people, I don't know those people.
በመጀመሪያ ደረጃ አብዛኞቹ እነዚያ ታሪኮች ተቀባይነት አላገኙም። እኔ እነኛን የከሰሱኝን ሰዎች አላውቃቸውም። ኬትና ለምን ብቅ እንዳሉ ግን ገምታለሁ። የክሊንተን የምርጫ ዘመቻ አስተባባሪ ነው ብያምናለሁ ያን ያደረገው።
ሂለሪ ክሊንተን በትራምፕ ላይ ክስ ያቀረቡትን ሰዎች ሲከላከሉም እንዲህ ብለዋል።
ዶናልድ thinks belittling women makes him bigger. He goes after
ዶናልድ ሴቶችን አሳንሶ መናገር እርሳቸውን ትልቅ የሚያደርጋቸው ይመስላቸዋል። ክብራቸውን ያዋርዳሉ። በራስ የመተማመን እምነታቸውን ያኮሰምናሉ። ያ ምን አይነት ስሜት እንደሚያሳድር የማታውቅ ሴት አለች ብያላምንም።
ሁለቱ እጮች በከፍተኛው ፍርድ ቤት የሚሰየሙ ዳኞችን በተመለከተ እንዲሁም በኢሚግሬሽን ጉዳዮች ላይ የየራሳቸውን የተለያዩ አመለካከቶች አብራርተዋል። ትራምፕ አሁንም በሜክሲኮና አሜሪካ ድንበር መካከል የግንብ አጥር አኖራለሁ ይላሉ። ክሊንተን ቤተሰብን ይከፋፍላል ሲሉ ይቃወማሉ። ይበንዲ እንዳለ የትራምፕና ክሊንተን ደጋፊዎችና ተቃዋሚዎች ሁለቱ እጮች በአዳራሽ ውስጥ እየተከራከሩ ባሉበት ሰዓት ከውጭ ሆነው ድምጽ ያስተጋቡ ነበር። ከክርክሩ በኋላ በዩኒቨርሲቲው ካምፐስ ውስጥ ተቃዋሚዎችና ደጋፊዎች ለጋዜጠኞች አስተያየቶቻቸውን አጋርተዋል። አስተያየቶቻቸው በአብዛኛው ያተኮሩት ደግሞ ትራምፕ በምርጫው ቢሸነፉ ውጤቱን እንደማይቀበሉ በተናገሩበት ላይ ነው። ብሩስ ሌብል የትራምፕ ደጋፊ እንዲህ ብለዋል።
This is an American voting process, not a party process. If there's something that has an
ይሄ የፓርቲ ሳይሆን የአሜሪካ የምርጫ ሂደት ነው። አንድ ትክክል ያልመሰለ ነገር ሲታይ ለዚያ ምላሽ እንዲሰጥ መጠየቁ አግባብ ይመስለኛል።
የሂለሪ ክሊንተን ደጋፊዎች ግን በሁኔታው መበሳጨታቸውን ነው የገለጹት።
Yeah, we just had the nominee of the Republican Party say he doesn't trust American democracy.
የሪፐብሊካን ፓርቲው በእጩነት ያቀረባቸው ሰው በአሜሪካ ዲሞክራሲ ላይ እምነት እንደሌላቸው ሲናገሩ ነው አሁን የሰማነው። የዚህን ፕሬዝዳንታዊ ምርጫ ውጤት ስለመቀበል አለመቀበላቸውም የሚያውቁት ነገር የለም። ከዚህ ባሰ ፍጹም አሳዛኝ ነገር አለ ብዬ አላስብም።
በአትላንት ማታው ክርክር ማን አሸነፈ ብላችሁ ብትጠይቁ ግን በምትተነጋግሩት ሰው ላይ ይወሰናል።
I thought she crushed him.
ሂላሪ እንክክታቸውን ያወጣቸው ነው የሚመስለኝ።
Donald J. Trump. Absolutely hands down.
Donald J. Trump በእርግጠኝነት አሸንፈዋል።
ክርክሮቹ በሁለቱ እጩዎች መካከል ባለፈው ወር ከተጀመሩ ወዲህ ሂለሪ ክሊንተን በሕዝብ አስተያየት መለኪያዎች እየመሩ መሆናቸው ተመልክቷል። ድምጽ ሰጪዎች የመጨረሻ ውሳኔያቸውን በቀጣይ ወር ይሰጣሉ።
እናመሰግናለን ሰሎሞን። አድማጮች፣ ከዩናይትድ ስቴትስ ምርጫ ጋር በተያያዘ ሌላም ዘገባ አለን። ያዳመጣችሁት የዕለቱን አብይ ርዕስ ነው። ወደ አፍሪካ ምርጫውን እንዴት ትመለከተዋለች ቆንጅት?
የዩናይትድ ስቴትስ ፕሬዚደንታዊ ምርጫ የአፍሪካን ሰንካላ የፖለቲካ ውድድር መምሰል ስለመጀመሩ በትዊተር ማህበራዊ ሚዲያ የሚወጡ ትችቶች እያስተጋቡ ናቸው። አፍሪካ በአሜሪካ ፖለቲካ ላይ የምታፌዝበት ያልተለመደ እድል አግኝታለች። ሆኖም ተንታኞች እውነታው አስቂኝ አይሆንም እያሉ ነው። የአሜሪካ ድምጽ ሬዲዮ ዘጋቢ አኒታ ፓውል ከጆሃንስበርግ የላከችው ዘገባ አዳነች ፍሳዬ ይዛ ቀርባለች።
የዓለም ፖለቲካን የሚከታተሉ አፍሪካውያን የዚህ ዓመቱን የዩናይትድ ስቴትስ የምርጫ ሂደትን በትዊተር ለአፍሪካ የምርጫ ሂደት በሚጠቀሙበት ቋንቋ እያፌዙበት ናቸው። ራያን ኮሚንግስ የተባሉት የፖለቲካ ተንታኝ በመቶዎች ለሚቆጠሩት የትዊተር መልእክቶች አስተዋጽኦ አድርገዋል። ከፌዞቻቸው አንዱ ከድህረ የተመሰቃቀለ የአሜሪካ ምርጫ ሊከተል የሚችለውን አንደምታ ይተነብያሉ። በዩናይትድ ስቴትስ በሚነሳ በጥብጥ ምክንያት ሜክሲኮ ድንበሯን ትዘጋለች። ደቡብ ሱዳንንና ቡሩንዲን የመሳሰሉት የፖለቲካ ቀውስ ያለባቸው ሀገሮች ተወላጆች ከአሜሪካ ይባረራሉ በማለት ይቀልዳሉ። ኬፕ ታውን በተባለችው የደቡብ አፍሪካ ከተማ የሚገኙት ኮሚንግስ የአሜሪካን የምርጫ ሂደት የሚያስደምም ነው ብለውታል።
በዩናይት ስቴትስና ሌሎች የበለጸጉ አገሮችን በመሳሰሉት ዲሞክራሲ በሰረጸባቸው አገሮች እንዲህ አይነት ነገር አይጠበቅም። ዶናልድ ትራምፕ የሚናገሩትና የሚሰሩት ሁሉ የአፍሪካ ፖለቲከኞች ከሚያደርጉት ጋር የሚመሳሰል ነው።
አንዳንድ አፍሪካውያን በትዊተር እንደገለጹት ሁሉ ትራምፕ በተለይም ተወዳዳሪያቸው ክሊንተንን እኔ ከተመረጥኩኝ ትታሰራለች ማለታቸው ራሱ የአፍሪካ መሪዎች ተግባርን አንጸባርቋል። ይህን ዘዴ የሚጠቀሙት ኢትዮጵያን፣ ዚምባብዌን፣ ዛምቢያንና ኡጋንዳን የመሳሰሉት የአፍሪካ ሀገሮች ናቸውና። ትራምፕ እንደ ደቡብ አፍሪካው ፕሬዚደንት ጃኮብ ዙማ በወሲባዊ ጥቃት መከሰሳቸውን አንድ ሰው በትዊተር አውስቷል። ሌሎች በትዊተር የወጡ ትችቶች ትራምፕ እንደ አምባገነኑ የጋምቢያ መሪ በወሲብ ተግባር ስላገኙት ድል ይኩራራሉ። እንደ ናይጄሪያው ፕሬዚደንት ብዙ ሰዎች ሴቶችን በከፍተኛ ደረጃ የሚያጥላላና የሚያናንቅ የሚሉትን አነጋገር ይጠቀማሉ። ስፍር ቁጥር የሌላቸው የአፍሪካ ፖለቲከኞች እንደሚሉት ሁሉ ምርጫው ይጭበረበራል ማለታቸውን የሚያወሱ ናቸው። በሌላ በኩል ደግሞ ትራምፕን የሚወዳደሩት ሂለሪ ክሊንተን እንደ ብዙዎቹ የአፍሪካ መሪዎች ሁሉ ሀብታም የምርጥ ፖለቲካዊ ስርወ መንግስት አባል ናቸው። ናይሮቢ ያለው የዓለም አቀፍ ፍትህ ሞኒተር ጋዜጠኛ ቶም መሊቲ በበኩሉ ኬንያውያን በትራምፕ ተግባር ተገርመዋል ይላል።
ዩናይትድ ስቴትስ መሳቂያ ሆናለች። የዩናይትድ ስቴትስ የፖለቲካ ስርዓት እንዴት የዶናልድ ትራምፕን አይነት ፕሬዚዳንታዊ ተወዳዳሪ ያፈራል በሚል። አሁን ታዲያ እሳቸው ቢመረጡ ምን ሊከተል እንደሚችል በማሰብ ሰዎች ስጋት አድሮባቸዋል።
ማሪቲ ጉዳዩ በፌዝ የሚታለፍ እንዳልሆነ ሲያስረዱ ሀገራቸው ከዘጠኝ ዓመታት በፊት ከተካሄደው ምርጫ በኋላ ከመረጋጋት ወደ ትርምስ ማምራቷን አስታውሰው ሀገሮች ዩናይትድ ስቴትስን እንደ ተምሳሌት እንደሚያዩ አስገንዝበዋል።
ተወዳዳሪው ትራምፕ ይህንን ላይገነዘቡ ቢችሉም የተለያዩ የአፍሪካ ሀገሮች የአሜሪካንን ስርዓት በተምሳሌነት ይከታተላሉ፣ አብዛኞቹ ሀገሮች ለማለት ይቻላል። ስለሆነም የዩናይትድ ስቴትስ ለአስርት ዓመታት ዲሞክራሲን ሲያራመዱ የቆዩትም ሆነ የዲሞክራሲ ባህልን በማራመድ ሂደት ላይ ያሉ የአፍሪካ ሀገሮች አርአያ ተደርጋ ነው የምትታየው።
በአፍሪካ ትዊተር ላይ የሚወጡት ቀልዶች በቡሩንዲ እንደተደረገው ሁሉ ፕሬዚደንት ኦባማ ለሶስተኛ ጊዜ በስልጣን ላይ ለመቆየት ሲሉ ህገ መንግስቱን የመቀየራቸው ጉዳይ ያነሳሉ። ኢትዮጵያ እንዳደረገችው ደግሞ ማህበራዊ ሚዲያን ሲያግዱ ይጠቅሳሉ።
ፕሮግራማችን ይቀጥላል። የምሽቱ የመጨረሻ ዘገባ ወደ ኢትዮጵያ ነው የሚወስደን። የአፍሪቃ አገሮች በአገራቸው ውስጥ የተፈናቀሉ ዜጎችን በተመለከተ የተዘጋጀውን የካምፓላ ስምምነት ማጽደቅና ተግባራዊ ማድረግ እንደሚጠበቅባቸው ዓለም አቀፍ ቀይ መስቀል ኮሚቴ ፕሬዚዳንት አስታውቀዋል። ፕሬዚዳንቱ ፒተር ማሪየር በትናንቱ በአፍሪካ ህብረት በሰጡት መግለጫ እንዳስታወቁት ዓለም አቀፉ ኮሚቴ ስምምነቱም ተግባራዊ ለማድረግ ያግዛሉ ያሏቸውን ምክረ ሐሳቦች አቅርበዋል። መግለጫውን የተከታተለው እስክንድር ፍሬው ነው።
በሚሊዮን የሚቆጠሩ ዜጎች በዚያው በአገራቸው ውስጥ መፈናቀል የዓለም ወቅታዊ ችግሮች ከሆኑ ፈተናዎች አንዱ ነው። በተለይ በአፍሪካ ይህ ወቅታዊ እውነት ሆኖ ቀጥሏል። 1.2 ቢሊዮን ህዝብ በሚኖርባት አፍሪካ 12 ሚሊዮን ሰዎች በያሉበት ሀገር ተፈናቅለዋል። የዓለም ቀይ መስቀል ኮሚቴ ICRC ፕሬዝዳንት በአፍሪካ ያደረጉት ቆይታና በአዲስ አበባ የሰጡት መግለጫ በተለይ በዚህ አይነቱ መፈናቀል ላይ አተኩሯል። ፕሬዝዳንቱ ፒተር ማረር እንዳሉት ለነዚህ አይነት ተፈናቃዮች ከለላ ለመስጠትና ድጋፍ ለማድረግ እንደ አውሮፓውያን አቆጣጠር በ2009 የካምፓላ ስምምነት የተባለ የህግ ማዕቀፍ ወጥቷል። ይሄንን ወደ ተግባር ለመለወጥ ግን ስራዎች መሰራት እንዳለባቸው አመልክተዋል።
It is an African solution offering a comprehensive framework that can help states.
የካምፓላው ስምምነት አገሮች ለተፈናቀሉ ዜጎች ከለላ መስጠትና መንከባከብ ይችሉ ዘንድ የሚያግዝ የተሟላ ድጋፍና አፍሪካዊ መፍትሄ ነው። ይህ ስምምነት አሁን በሁሉም የአፍሪካ አገሮች መጽደቅ አለበት። ያጸደቁትም ሙሉ በሙሉ ሊተገብሩት ይገባል። የአፍሪካ ህብረት ከዚህ አንጻር ሊጫወት የሚችለው ወሳኝ ሚና አለ። ይህን ሂደት ለመደገፍ ዓለም አቀፍ ቀይ መስቀል ኮሚቴ ያዘጋጀውና ዛሬ ለአፍሪካ ህብረት የሰላምና የጸጥታ ምክር ቤት ያቀረብነው ሪፖርት አለ። ለተግባራዊ አፈጻጸሙ የሚያግዙ 25 ምክረ ሐሳቦችን በማካተት
የዜጎች በአገራቸው ውስጥ መፈናቀል ፈተና ከሆነባቸው አገራት አንዷ ደቡብ ሱዳን ናት። እንደ አውሮፓውያን አቆጣጠር በ2015 በመንግስትና በተቃዋሚዎች መካከለ የተፈረመው ስምምነትም ችግሩን ለመፍታት ከመያስችሉ አንቀጾች አብዛኛዎቹ ተካተውበት ነበር። በተግባር እንደሚታየውና የዓለም አቀፉ ቀይ መስቀል ኮሚቴ ፕሬዝዳንት እንደገለጹትም እስካሁን ተግባራዊ አልተደረጉም አንቀጾቹ። ድርጅታቸው በዚያ ያለው የሥራ እንቅስቃሴ ግን ሁኔታውን ለመቀየር እንደሚያስችል ፕሬዝዳንቱ ያምናሉ።
Today South Sudan is one of our largest operations worldwide.
ዛሬ ደቡብ ሱዳን ከፍተኛ እንቅስቃሴ ከመናደርግባቸው አካባቢዎች አንዷ ናት። አገሮችንና ያሉንን ፕሮግራሞች ብቻ ከተመለከትን ከምን መድበው ገንዘብ አንጻር የደቡብ ሱዳን ፕሮግራማችን በዓለም ካሉን ሁለተኛው ግዙፉ ነው። ስለዚህ በዚያ ካሉ ከሁሉም አካላት ጋር መስራትና ዋስትና ማረጋገጫ ማግኘት መቻላችንን ያሳያል። በዚያ ተቀባይነት እንዳለው አካል እንደምንታይ ጭምር
ይህ በተራው በዚያ ካሉ ባለስልጣናት ጋር እንዲወያዩና ስምምነቶች ተግባራዊ እንዲደረጉ ለመክፋት እንደሚረዳቸውም አስተውቀዋል። ጉዳዩም በአገሪቱ ባለስልጣናትና በድርጅታቸው መካከል ውይይት እየተደረገበት ያለ መሆኑን ገልጸዋል። ያለ መቀፉ ቀይ መስቀል ኮሚቴ ፕሬዝዳንት በአፍሪካ ህብረት የሰጡት መግለጫ ከአካባቢያዊና አህጉራዊ ጉዳዮች የሞሱልን ጉዳይ እስከተመለከተው ዓለም አቀፍ ርዕስ የተነሳበት ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። ለምሽቱ ያሰናዳናቸው የመጽሔት ክፍለ ጊዜ ዘገባዎችን አጠናቀናል። ዝግጅታችን እስከ ምሽቱ 4 ሰዓት ድረስ ከእናንተ ጋር ይዘልቃል። አብራችሁ እንድታመሹ ከአክብሮት ጋር እንጋብዛለን። ወደ ሁለተኛው አጋማሽ ቅንብሮቻችን ከማለፋችን በፊት ተዘዋዋሪው የቴሌፎን መስመር በ202-205-9942 የውስጥ መስመር 14 ከእናንተ ካገኘናቸው አስተያየቶች ጥቂቱን እናሰማ።
በኢትዮጵያ ውስጥ የአስቸኳይ ጊዜ አዋጅ ከታወጀ እንግዲህ 5 ቀን አስቆጥሯል እና ይሄ አዋጅ እንዲደነገግ ምክንያት የሆነው ምንድን ነው ብለን ከመስመሮች መካከል ስናነብ የምንረዳው ነገር የሚመስለኝ በክልሎችና በፌዴራል መንግስቱ መካከል ያለው የስልጣን መከፋፈል ትልቅ እና ከባድ ችግር ያለበት መሆኑን ነው። ኦህዴድ ኦሮሚያ በሰፊው የደረሰውን ውድመት መቆጣጠር አልቻለም ወይም ደግሞ ከአቅሜ በላይ ነው ብሎ የፌዴራል መንግስቱን እርዳታም አልጠየቀም። ውድመት ሲደርስ ወይ አስቆምም ወይም ፌዴራልን አልጋበዘም። ስለዚህ ህገ መንግስቱን ጠብቆ ሁኔታውን ለመቆጣጠር የሚያስችለው እና ጣልቃ መግባት የሚችለው ይህንን አስቸኳይ ጊዜ አዋጅ በማወጅ ነው።
ጠናይስል የአሜሪካ ድምፅ አማርኛ አዘጋጆች አስተያየት የምሰጥበት ጉዳይ ለዲሞክራሲ፣ ለሰብአዊ መብት፣ ለህግ የበላይነት እንዲሁም ለመልካም አስተዳደር እጦቶች ዋና ምክንያት ብዬ የምገምተውን ለማስቀመጥ ነው። ይህንንም ዋና ምክንያት ብዬ የምገምተው በህወሀት ውስጥ ጥቂት አካላት ስላሉ ነው። በህወሀት ስም አንደኛው ቤተሰባዊ አደረጃጀት፣ ይህ አደረጃጀት በፖለቲካውም፣ በኢኮኖሚውም፣ በማህበራዊውም፣ በወታደራዊውም፣ በደህንነቱም፣ በማንኛውም በኢትዮጵያ ውስጥ የበላይነት ስለያዘ ነው። ሁለተኛው አደረጃጀት በህወሀት ውስጥ በጫካ ማለሊታዊ አስተሳሰብ የተቀየና የተጠመቀ ስላለ ይህ አካል የአንደኛው በቤተሰብ የተደራጀውን ከዳሚና አራጋቢ ሆኖ በመሄዱ ነው። ይህ ሁለተኛው አካል ለለውጥ ለአዲስ አስተሳሰብ ዝግጅ ያልሆነና በፊር ኦፍ ቼንጅ የሚቀመጥ ነው።
አስተያየቶቻችሁን የላካችሁልንን አድማጮቻችንን እናመሰግናለን። ነጻው የስልክ መስመራችን 202-205-9942 የውስጥ መስመር 14 ነው። አስተያየቶቻችሁን ሌሎቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ነው የምልከውን የምትሉ ደግሞ አድራሻችን horn@voanews.com ነው፣ ላኩልን። አሁን ዝግጅታችን ተጋምሷል። ወደ ሁለተኛው አጋማሽ እንሸጋገራለን። በኢትዮጵያ ያስቸኳይ ጊዜ አዋጁ ከታወጀ በኋላ የሞባይል ኢንተርኔት ሙሉ ለሙሉ መዘጋቱ እንዲሁም እንደ ፌስቡክ ያሉ ማህበራዊ መገናኛዎች ደግሞም እንደ ቫይበር የመሳሰሉ የቴሌኮሙኒኬሽን መተግበሪያ አፕሊኬሽኖች አገልግሎት እንዳይሰጡ መታገዳቸው በዋነኝነት ብቸኛውን የመንግስት ቴሌኮሙኒኬሽን ኩባንያ ኢትዮ ቴሌኮምን ገቢ እንደሚጎዳው ጥናቶች አመልክተዋል። ተገልጋዩን ደግሞ ማህበራዊ ትስስሩን እንደሚጎዳ፣ መረጃ የማግኘት መብቱን እንደሚያሳጣው በኦሬገን ዩኒቨርሲቲ የሚዲያ ጥናት የዶክትሬት ተማሪው እንዳልካቸው ኃይለ ሚካኤል ለአሜሪካ ድምጽ ገልጿል። ጽዮን ግርማ እንዳልካቸውን አነጋግራ ተከታዩን ዘግባለች።
ያስቸኳይ ጊዜ አዋጁ ከመታወጁ በፊት ባሉት ጥቂት ቀናት ቀደም ብሎና አዋጁ ከታወጀና አዋጁን ማስፈጸሚያ መመሪያ ከወጣ በኋላ የአሜሪካ ድምጽ ያነጋገራቸው የኢትዮ ቴሌኮም የሞባይል ኢንተርኔት ተጠቃሚዎች የኢንተርኔት አገልግሎት ሙሉ በሙሉ በኢትዮጵያ መቋረጡን ነግረውናል። በተጨማሪም እንደ ፌስቡክ ያሉ ማህበራዊ ሚዲያ አገልግሎት መስጫዎች ሙሉ ለሙሉ መዘጋታቸውንም ይናገራሉ። ኢትዮጵያ ውስጥ የሚታተመው ፎርቹን የተሰኘው የእንግሊዘኛ ጋዜጣም ዛሬ በድረገጹ ላይ ባወጣው ፎቶ ወጣቶች ገመድ አልባ የኢንተርኔት አገልግሎት ያላቸውን ህንጻዎች ተጠግተው ኢንተርኔት ለማግኘት ከስልኮቻቸው ጋር የሚያደርጉትን ትግል በፎቶግራፍ አስደግፎ አውጥቷል። በኦሬገን ዩኒቨርሲቲ የሚዲያ ጥናት የዶክትሬት ዲግሪ ተማሪው አቶ እንዳልካቸው ኃይለ ሚካኤል ጥናቶቹን እያጣቀሰ በዚህ ውሳኔ ኢትዮ ቴሌኮም ተጎጂ ነው ይላል።
ኢትዮ ቴሌኮም የሚባለው የኢትዮጵያ ቴሌኮሙኒኬሽን ኩባንያ ከተለያዩ ኢትዮጵያ ውስጥ ካሉ ነዋሪዎች በሞባይል ዳታ የሚያገኘው ገቢ አለ። በቀላሉ እኔ እንግዲህ ባለኝ መረጃ መሰረት አንድ የሞባይል ዳታ ማግኘት የሚፈልግ የሞባይል የስሪጊ ተጠቃሚ ቢያንስ 500 ብር ያወጣል በወር ማለት ነው። እንግዲህ ይሄ በአማካኝ ነው። ከዛ በላይ የሚያወጡ አሉ፣ ከዛ በታች የሚያወጡ አሉ። በእኔ አሴስመንት ነው ይህን የማውራው። አክቹዋል ዳታው ከዚህ የተለየ ሊሆን ይችላል እና 500 ብር ያጣል ማለት ነው። አሁን እንግዲህ ያለው እገዳ ወይም ማህበራዊ ሚዲያ ላይ ያለው ተጽዕኖ ይህን ሰው ይህን እንዲጠቀም አይፈቅድም እና ከዚህ እንግዲህ በትንሹ 4 ሚሊዮን የማህበራዊ ሚዲያ ተጠቃሚዎች አሉ ኢትዮጵያ ውስጥ ማለት ነው። እና በስልክ ብቻ ማለት ነው። እና ይህንን በሚሊዮን የሚቆጠር ብር ነው የሚሆነው እንግዲህ በወር ነው። እስካሁን እንግዲህ ባለፈው ከዚህ በፊት በጁን ላይ በፈረንጅ ጁን ላይ እና ጁላይ ላይ ደግሞ የኢትዮጵያ መንግስት ፈተና እንዳይወጣ ወይም እንዳይሰረቅ ብሎ በዘጋው መሰረት የተሰራ ምርምር አለ። ብሮኪንግ ኢንስቲትዩሽን የሚባል ከ10 ቀን በፊት ያወጣው እና 9.5 ሚሊዮን US ዶላር ነው ያጡት ማለት ነው። ከባድ ብዙ ብር ነው። አሁን ይሄ ነገር 6 ወር ቀጣይነት ካለው በጣም ብዙ ብር ነው የሚያጠው የኢትዮጵያ ቴሌኮሙኒኬሽን ኮርፖሬሽን።
አቶ እንዳልካቸው ይህ አዋጅ መረጃን የማግኘት መብትን ከመገደቡ እንዲሁም በመከልከል ከሚያደርሰው የሰብአዊ መብት ጥሰት በተጨማሪ የሰዎችን የእርስ በርስ የማህበራዊ ግንኙነት እንደሚጎዳው ይናገራል።
ኢትዮጵያ ውስጥ አሁን ባለው ሁኔታ በጣም ሰፊው የኢትዮጵያ የዳያስፖራ ኮሚኒቲ እዚህም አውሮፓም አሜሪካም ሀገር ያሉ ሌሎችም የአፍሪካ ሀገሮች አረብ ሀገር ያሉ የኢትዮጵያውያን በብዛት ከቤተሰቦቻቸው ጋር የሚገናኙት በተለያዩ የቴሌኮሙኒኬሽን መተግበሪያ ሶፍትዌሮች ወይም አፕሊኬሽኖች አፖች ይባል። ለምሳሌ ቫይበር በጣም ታዋቂው እና ዝነኛ ኢትዮጵያውያን በሰፊው የሚጠቀሙበት የማህበራዊ ሚዲያ መተግበሪያ ነው። ሌላው አይሞ የሚባል አለ። በጣም በትንሽ ባንድዊድዝ ውስጥ ወይም ደግሞ በጣም ትንሽ ባንድዊድዝን የሚጠቀም ማህበራዊ ሚዲያ ነው። በሰፊው በጥራት ምንም ሰዎች እንዲነጋገሩ የቪዲዮውንም ጭምር ማለት ነው በቪዲዮውም ጭምር እንዲነጋገሩ ማድረግ የሚያስችል አፕሊኬሽን ነው እና ሰው በዚህ ላይ መመካት ወይም ዲፔንደንት መሆን ጀምሮ ነበረ እና ያ ሁሉ ግንኙነት ነው የሚቋረጠው ማለት ነው። በገንዘብ የሚያስከፍሉ ገንዘብ ከፍለው የሚያስደውሉ የተለያዩ አፖች አሉ። እነሱ ውድ ናቸው። አገር ውስጥ ራሱ ሰው እርስ በርስ በጣም መገናኘት በሞባይል ኢንተርኔት ተጠቅሞ ሰው እርስ በርስ በጣም ይገናኝ ነበር። እሱም በጣም ይቀንሳል። አሁን ያለው ተቃውሞ እንግዲህ አሁን አይተሽው ከሆነ እሱ ፌስቡክ በጣም ጭር ብሏል፣ ተቀዛቅዟል። ብዙ መረጃዎች እንደ በፊቱ አይመጡም። የቪዲዮ መረጃዎች እንደ በፊቱ ከተለያዩ ሰዎች ማግኘት በጣም ፍሪኩዌንሲው በጣም ቀንሷል። የለም አይደለም እያልኩ ያለሁት ግን ፍሪኩዌንሲው ቀንሷል። በፊት በሰዓታት ልዩነት ውስጥ ብዙ የተለያዩ መረጃዎች ከኦሮሚያም ከአማራም ክልል የተለያዩ መረጃ መረጃዎች ኢቭን መንግስት ላይ መንግስት መስሪያ ቤቶች ውስጥ እየተደረጉ ስብሰባዎች እየተቀዱ በፌስቡክ እና በተለያዩ ሌሎች የማህበራዊ ሚዲያዎች ይለቀቁ ነበር። ያ ቀንሷል፣ ተተላክሟል።
ያስቸኳይ ጊዜ አዋጁን አስመልክቶ ባለፈው ሳምንት መግለጫ የሰጡት የኮማንድ ፖስቱ ጽህፈት ቤት እንዲሆን የተወሰነው የመከላከያ ሚኒስቴር አቶ ሲራጅ ፈርጌሳ ስለ ማህበራዊ ሚዲያ ተከታዩን ብለው ነበር።
ማህበራዊ ድረገጽ ተከልክሏል የሚል አይደለም። ማህበራዊ ድረገጽ መጠቀም ተያይዞ የተቀመጠው አሁን የተጀመረውን ሁከት ወይም ደግሞ ከአዋጁ ጋር ከአስቸኳይ ጊዜ አዋጁ ጋር የተቀመጡትን ግዴታዎች ወይም ደግሞ የተከለከሉ ተግባራትን በመፈጸምና እነሱ ለመተግበር በሚደረግ እንቅስቃሴ ወይም ደግሞ እነሱ እንዲተገበሩ ለማገዝ የሚደረጉ ድርጊቶችን ለመከልከል ነው። ስለዚህ ከዚህ በፊት የነበሩትን አይደለም፣ እስካሁን የነበረውን ያለፈ ጉዳይ ነው። ከዚህ በኋላ መመሪያው ከወጣ በኋላ ባለበት ጊዜ ውስጥ በዚህ መልክ ያለ ግንኙነትን ጭምር የሚከለክል ነው። ስለዚህ እንደዚህ አይነት ግንኙነት ካለ ማንኛውም ሰው ከእንደዚህ አይነት ግንኙነቶች ራሱን ማቀብ ይኖርበታል ማለት ነው።
አቶ እንዳልካቸው ይህን የአስቸኳይ ጊዜ አዋጅ በህዝብ ላይ ተግባራዊ ማድረግ ከአምባገነናዊነትም በላይ ነው ይለዋል።
መንግስት ኢትዮጵያ ውስጥ ያለው መንግስት በአሁኑ ሰዓት በቴክስትቡክ ዴፊኒሽን ኦፍ ሪፕሬሽን ወይም ደግሞ በመማሪያ መጽሐፍ ላይ ተማሪዎች ስለ አምባገነንነት የሚማሩ የፖለቲካ ሳይንስ ተማሪዎች በምሳሌነት ሊጠቀስ የሚችል እርምጃዎችን ነው የሚወስደው። ማህበራዊ ሚዲያ መዝጋት፣ ጋዜጠኞችን ማሰር ወይም ማባረር፣ ሌሎችም እርምጃዎችን እየወሰደ ነው መንግስት እና ራሱ በሚቆጣጠረው የሚዲያ አውታሮች ሰፊ ዘመቻ ማድረግ ወይም ፕሮፓጋንዳ በእንግሊዝኛው የሚባለውን ቃል ማድረግ። እነኚህ እንግዲህ የቴክስትቡክ ወይም ደግሞ የመማሪያ መጽሐፍ የሪፕሬሽን ምሳሌዎች ሊባሉ የሚችሉ ናቸው።
አስቸኳይ ጊዜ ከመታወጁ በፊትና በኋላ የማህበራዊ ሚዲያ መገልገያዎች እንዲሁም እንደ ቫይበርና የመሳሰሉ የቴሌኮሙኒኬሽን መተግበሪያ አፕሊኬሽኖች አገልግሎት እንዳይሰጡ መደረጋቸውን ያነጋገርናቸውን ተገልጋዮች ጠቅሰን መዘገባችን ይታወሳል።
ፕሮግራማችን ይቀጥላል። አድማጮች፣ አሁንም ከዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ጋር የተያያዘ ዘገባ አለን።
ዩናይትድ ስቴትስ 45ኛውን ፕሬዚደንቷን ለመምረጥ ጥድፊያ ላይ ነች። የዲሞክራቲክ ፓርቲ እጩ ሂለሪ ክሊንተን እና የሪፑብሊካኑ እጩ ዶናልድ ትራምፕ በየፊናቸው የሚያደርጉት እኔን ምረጡኝ፣ እረ እኔ ነኝ የምሻላችሁ ሩጫና ዘመቻ የመጨረሻው ጡዘት ላይ ደርሷል። ሁለቱ እጩዎች በዚህ የምርጫ ዘመን እንዲያካሂዱ ተይዞላቸው በነበረ መርሃ ግብር መሰረት 3 ሰጥ አገባዎቻቸውን አጠናቀዋል። የትናንቱ ክርክር የመጨረሻው ማለት ነው እጅጉን የተሟሟቀ ነበር። የአሜሪካ ድምፅ በፌስቡክ ቀጥታ ስርጭት የንትርኩን ሂደት ሲከታተልና ለአድማጭና ለተመልካች ሲያቀርብ ቆይቷል። በአማርኛው የፌስቡክ ቀጥታ ስርጭት ላይም 2 የኢትዮጵያ ግዩራን የሆኑ አሜሪካውያን ምሁራን ቀርበው ትንታኔ ሰጥተዋል። ሰሎሞን አባተ ዝርዝሩን ይዟል።
የኔቫዳዋ ላስ ቬጋስ እንዲሁም የቀለጠው መንደር እንዲሁም የኃጥአን ምድር እየተባለች ነው የምትጠራው። የትናንት ምሽቷ ላስ ቬጋስ ግን ግለቷ የተለየ ነበር። የወትሮው የቁማር ግርግር አልነበረም። ሰንጎ የያዛት የወትሮ ንግዷና የብሯ ጋጋታ አልነበረም። የሰውን ቀልብ ሰቅዞ ያመሸው ባለፉ 2 ተከታታይ እሰጥ አገባዎች በተቀናቃኛቸው ሂላሪ ክሊንተን በሰፋ ልዩነት መሸነፋቸው የተነገረው ዶናልድ ትራምፕ አሁን በዚህች በተለይ ለእርሳቸው በሥራቸውም በማኅበራዊ ግንኙነቶቻቸውም አዲስ ባልሆነች ከተማ ግብግቡን ያለ ጥርጥር ማሸነፍ ይጠበቅባቸው ነበር፣ ቢቻል በስፖርቱ ዓለም ኖክአውት እንዲሉ፣ ካልቻሉም ቢያንስ በነጥብ። ሂላሪ ክሊንተን 2 አማራጭ ይዞ ወደ ሜዳ የገባን ቡድን ይመስላሉ። አንድም ማሸነፍ አሊያም እኩል መውጣት። በመርሃ ግብሩ ከተያዘው ከ90 ደቂቃዎች ጥቂት ዘልቆ በሄደው የበረታ ትንቅንቅ የቃላት የክስ የራስ ውጤት ማስመዝገቢያ እንካሰላንቲያ ሁለቱም እጩዎች አዳዲስ ድምፆችን ለመሸመት ጥረዋል። የሚወረወሩባቸውን የክሶች ናዳዎች ለመመለስ ወይም በተቀናቃኝ ኃይል ላይ ሕጸጾችን እየነቀሱ ለማውረድ ሁለቱም ተከራካሪዎች አልቦዘኑም፣ በብርቱ ሰርተዋል። የትናንቱ እሰጥ አገባ በ8 ዋና ዋና ነጥቦች ተከፋፍሎ የጠቅላይ ፍርድ ቤቱና ዳኞች ዜጎች አስተያየም ጉዳይና ከፍርድ ቤቱ ጋር የተያያዙ የጦር መሳሪያን ባለቤትነት መያዝ የመሳሰሉ ህገ መንግስታዊ መብቶች እጣ ፈንታ፣ ጽንስን የማቋረጥ ጥያቄ፣ የአሜሪካ ምጣኔ ሀብት እዳዎቿና ስራ ፈጠራ፣ ትምህርት፣ የጤና ጥበቃ ዋስትናና ኦባማ ኬር የሚል ተቀጽላ ስም የተሰጠው ለአቅም ተመጣጣኝ የሆነ የጤና ጥበቃ አገልግሎት የማግኘት ህግ፣ የዓለም የግለት አካባቢዎች፣ ሽብር ፈጠራና አይሲል፣ የኢሚግሬሽን ጉዳይና የአሜሪካ የውጭ ግንኙነቶች፣ ሜክሲኮ፣ ሩሲያ፣ ኔቶ፣ እዚህም እዚያም አንዳንዴም የጭቅጭቅ መጫሪያ የሆኑ አንዳንዴም ለአብነት እየተጠቀሱ ተሰምተዋል። ኃይለ ቃላትም ተሰንዝረዋል ከሁለቱም በኩል። ከክሊንተን አንተ የፑቲን አሻንጉሊት ነህ።
Well, that's because he'd rather have a puppet as president of
no
the United
puppet.
States.
No puppet.
And it's pretty clear.
You're the puppet.
አንስቶ እስከ ትራምፕ አንቺ ራስሽ አሻንጉሊት ደግሞም ቀጠሉ ትራምፕ። ምን ብዬ ለተርጉመው ይህንን ናስቲ የሚባል እንግሊዝኛ ቃል? ለማንኛውም ጥሩ ቃል አይደለም፣ ቆሻሻ እንደማለት ነው። እናም አንቺ ናስቲ ሴትዮ
planish the social trust fund
እስከዚህ የደረሱና የተሞሻለቁባቸው አባባሎች ነበሩ። ከሁሉም ግን ብዙን ሰው ያስደነገጠ መልስ ዶናልድ ትራምፕ የሰጡበት ጥያቄ ከጠያቂው የፎክስ ኒውስ ጋዜጠኛ ክሪስ ዋላስ ተነሳ። በምርጫው ቢሸነፉ ሽንፈቶን ተቀብለው ይወጣሉ? የመጀመሪያው መልስ ዶናልድ ትራምፕ ነበሩ።
I will look at it at the time. I'm not looking at anything now. I'll look at it at the time.
ጊዜው ሲደርስ አየዋለሁ። አሁን እያሰብኩበት አይደለም። እስካሁን ያየሁት በጣም መጥፎ ነገር ነው። በቅድሚያ ሚዲያው ሐቀኛ አይደለም፣ የመራጮችን ህሊና መርዟል።
ጋዜጠኛው ክሪስ ዋላስ ደጋግሞ ጠየቀ። ትራምፕ ፍንክች አላሉም። አሁን አልናገርም፣ ጊዜው ሲደርስ እናያለን። በዚሁ ጸኑ። ተቀናቃኛቸውን ሂላሪ ክሊንተንን ጨምሮ ይህ ለ240 ዓመታት የዘለቀው የአሜሪካ ዲሞክራሲ መገለጫ አይደለም ሲሉ ያኔውንም በኋላም ተቿቸው። እሰጥ አገባው እንደተጠናቀቀ ለአሜሪካ ድምፅ የፌስቡክ ቀጥታ ስርጭት ታዳሚዎች በንትርኩ ላይ ትንታኔ የሰጡ ሁለት ምሁራንን ጋብዤ ነበር። ክሊቭላንድ የሚገኙት የኦሃዮ ዩኒቨርሲቲው የፖለቲካ ሳይንስ ፕሮፌሰርና የስክሪፕትስ የጋዜጠኝነት ትምህርት ቤት መምህር እንዲሁም የፉል ብራይት ተሳታፊው ዶክተር ብሩክ ኃይሉ ምክትል አምባሳደርና በዩኔስኮ የኢትዮጵያ ተጠሪም ሆነው ሰርተዋል። እንዲሁም በቴክሳሱ ኮሊንስ ኮሌጅ የኢኮኖሚክስ ፕሮፌሰር ዶክተር መሐመድ ጣሂሮ ናቸው ተወያዮቹ። ዶክተር መሐመድ የዛሬ 4 ዓመት ለዩናይትድ ስቴትስ የሕግ መወሰኛ ምክር ቤት እንደራሴነት ተወዳድረው ነበር። የምሁራኑ ማብራሪያ የተነሳው ዶናልድ ትራምፕ አሸናፊው እርሳቸው ካልሆኑ አምኖ ለመቀበል ዛሬ ቃል አልገባም ካሉት አስተያየታቸው ነበር። ዶክተር ብሩክ
አመሰግናለሁ። አቶ ሰለሞን፣ ምርጫውን በተመለከተ የታወቀ ጋዜጠኛ ክሪስ ዋለስ ጠይቋቸው ነበረ ዶናልድ ትራምፕን። አሁን የመልሰው ነገር የለኝም፣ እዛ ስንደርስ የምናገረው ነገር ይሆናል በሚል የሚያስገርም ነገር ነው የተናገሩት። በአንጻሩ ግን ሂለሪ ክሊንተን ይሄ ከአሜሪካ ባህልና ስርዓት የወጣ ነው፣ ተሸናፊም አሸናፊም የህዝቡን ድምፅ ውጤት ሲታወቅ ድምፅ የሰጠውን ህዝብ በአመኔታ በሽታ መቀበል ባህላችን ነው፣ ይሄ ከባህላችን ጋር የሚጋጭ ነው ብለው መልሰዋል። እንደገና ጋዜጠኛው ለማረጋገጥ በድጋሚ ጠይቋቸዋል። አሁን በድጋሚ መለሱት፣ ያኔ የምርጫውን ውጤት አይቼ ውጤቱን እናገራለሁ፣ አሁን ከዚህ ወዲህ ምርጫውን ይቀበላሉ አልቀበልም ብለው ዶናልድ ትራምፕ በመናገራቸው በጣም የሚያስገርም ነገር ነው የተናገሩት።
ዶክተር ብሩክ አመሰግናለሁኝ። አሁን ወደ ፕሮፌሰር መሐመድ ዞር ልበል። የእርሶስ ሀሳብ ምንድን ነው?
እንግዲህ አሜሪካን የምትኮራበት አንዱ ትልቁ ባህል ስልጣንን በሰላም ጎራዴ ሳይመዘዝ ማስረከብ ነው እና ትልቁ የአሜሪካን ኩራት ይሄ ነው። ለ240 ዓመት የተደረገውም ይሄ ነው እና ትራምፕ ይህንን ሲጠየቅ የመለሰው መልስ በጣም እኔንም አስገርሞኛል። ራሱን የረዳ አይመስለኝም እንደዛ በማለቱ። ሁሉም አሜሪካዊ የሚኮራበት አንድ ትልቁ ነገር የአሜሪካን ኮንስቲቱሽን ከተጻፈ ከ17ኛው ምዕተ ዓመት እስካሁን ስልጣንን በሰላም መረካከብ ነው እና ይህንን የሚያፋልስ ነገር መናገራቸው ራሳቸውን የረዱ አይመስለኝም።
አቀራረብን አስመልክቶ ሁለቱም ምሁራን የተስማሙበት ጉዳይ ዶናልድ ትራምፕ ካለፉት ሁለት እሰጥ አገባዎች በተለየ ሁኔታ የተሻለ አቀራረብ እንደነበራቸውና ሂላሪን የማቋረጣቸው ነገር የቀነሰ እንደነበር፣ በሚጠየቋቸው ጉዳዮች ላይ አትኩረው መልስ መስጠትን የመሳሰሉ የመሻሻል አዝማሚያዎች ማሳየታቸውን ጠቋቁመዋል። በእርግጥ ትራምፕ ቀደም ሲል የታዩ ድክመቶቻቸው ወደ መጨረሻ ብቅ እንዳሉባቸው ተናግረዋል ምሁራኑ። ይሁን እንጂ ሁለቱን ተጠያቂዎች በእጃቸው ወደ ሌለ መራጭ እንደማተኮር ወደ የራሳቸው ጥግ እየሸሹ መታየታቸውና የተብራራ ምላሾችን ያልሰጡባቸው ጥያቄዎች መኖራቸውን አመልክተዋል።
እኔ እንደሚመስለኝ ዶናልድ ያረጉት ነገር መድማቱን ያቆሙ ይመስለኛል። ለሚወዳቸውና ለሚደግፋቸው ሰው ጥሩ አይነት ዲቤት ፐርፎርማንስ ነው ያረጉት። ግን ሌላውን ተራማጁን ህዝብ ወደ እሳቸው ለመሳብ ያደረጉት ነገር አለ ወይ ብለህ ብትጠይቀኝ ብዙም አይመስለኝም።
ተራማጅና ወግ አጥባቂ ወይም ፕሮግሬሲቭና ኮንሰርቫቲቭ የዴሞክራቲክ ፓርቲውና የሪፐብሊካን ፓርቲው መገለጫዎች ናቸው። ሂላሪ ክሊንተን ድንበሮችን ክፍት ማድረግ ይፈልጋሉ፣ እኔ ግን አጥር ገነባለሁ። ሂላሪን ፑቲን ይንቋቸዋል፣ እኔ ግን ከሩሲያ ጋር መልካም ግንኙነት ከፈጠርን መልካም ነው እላለሁ። እኔ አደጋ የሆነውን የኦባማ የጤና ህግ ሰርዤ በሌላ ተካዋለሁ። ሂላሪ ግን ልታስቀጥለው ነው የምትፈልገው። የሂላሪ የምጣኔ ሀብት ፖሊሲ ዕዳን የሚያበዛ ነው፣ የእኔ ግን ስራን የሚፈጥር ነው። ሌሎችም መከራከሪያዎች ቀርበዋል። ከዶናልድ ትራምፕ በኩል ዶናልድ ትራምፕ የሚያምነው ሴቶችን በማንቋሸሽ ነው። ትራምፕ የሀገራችንን ስራዎች ወደ ውጭ ካስወጡ ሰዎች አንዱ ነው። ሜክሲኮና ቻይናን ጨምሮ ወደ 12 ሀገሮች ስራዎቻችንን አስወጥቷል። ጎጂ ብረታ ብረት ከቻይና አስገብቶ ስራው በቻይናውያን እንዲሰራ አድርጓል። የሀገር ውስጥ ገቢ ግብር አይከፍልም። የበጎ አድራጎት ስራ ይስራ አይስራ እንኳ ማወቅ አንችልም። እና ሌሎችም ክሶች ከክሊንተን ጎርፈዋል። ንትርኩ እጅግ የጋለ ነበር። ታዳሚውም የተጠየቀውን ስርዓት አክብሮ አዳምጧል። በፌስቡክ ቀጥታ እየተከታተሉን ከነበሩ 20,000 የሚሆኑ ተከታታዮች የተነሱ ጥያቄዎችም ነበሩ። ለመሆኑ ይህ የአሜሪካ ፖለቲካ ለኢትዮጵያና ለአፍሪካ ምን ይጠቅማል? የየትኛውስ እጩ ፖሊሲ ኢትዮጵያን ይጠቅማል ወይስ ይጎዳል? ከዶክተር ብሩክ መልስ እንነሳ።
ለኢትዮጵያና የመሳሰሉ ሀገሮች ምን ይበጃል የሚለው በሚገርም ሁኔታ የተጠናከረ ሁኔታ ዶናልድ ትራምፕ እንዲሁም አንስተዋል። ሳውዲ አረቢያን አንስተዋል፣ ደቡብ ኮሪያን አንስተዋል፣ ጃፓንን አንስተዋል። እንዲሁም በአጠቃላይ አውሮፓና የኔቶን ሚሊተሪ አላይንሱን ቃል ኪዳን አንስተዋል። እኛ ይኸው ገንዘብ እየተሰጠን እነሱ ምንም አያደርጉልንም። ሳውዲ አረቢያን ገንዘብ ላይ ተቀምጠው ሚሊዮን ላይ ተቀምጠው እኛንን ለእነሱ ምንሞተው እኛንን ለእነሱ ምንቀሳቀሰው ብሎ ብለዋል። እንግዲህ ይህንን ስንፈልግ ከኢትዮጵያ ጋር ስንፈልግ ከአፍሪካ ሀገሮች ጋር ማገናኘት እንችላለን። ማለት በሚሊተሪና ሴኪሪቲ ጉዳዮች ላይ ሁለት ተወዳዳሪዎች አቋም አላቸው ወደሚል ይወስደናል። ዶናልድ ትራምፕን በተመለከተ የእሳቸው ፖሊሲ እንግዲህ ፖሊሲ ብለን ከወሰድን ነው ምን ድምፅ ያለው ጃፓን፣ ጀርመን፣ ሳውዲ አረቢያ የአሜሪካ ወዳጅ ናቸው። ወዳጅ ሆናቸው ምን? አዎ፣ ግን ገንዘቡንም ሂሳቡንም ደግሞ እየተራን የሚል አቋም ባለፈውም ክርክር አንጸባርቀዋል፣ አሁንም አስረግጠዋል። ይህንን መናገር እፈልጋለሁ። ክሊንተን ግን ምንድን ነው የምትለው? ይሄ እንዲህ አይነት ፓርትነርሺፕ ታይቶ አይታወቅም። አሜሪካ ግሎባል ሀያል ሀገር ናት። ከነዚህ ሀገር ጋር የረዥም የሆነ ፓርትነርሺፕ እና አላያንስ አለን። በዛ መሰረት ሁለታችንም የሚጠበቅብንን እየሰራን እንሄዳለን እንጂ ገንዘብ ካላመጣችሁ ግንኙነት ይቀጥላል፣ ይቀዘቅዛል፣ ይሞቃል የሚል ነገር ውስጥ መግባት የለብንም። ይህንን ካደረግን አሜሪካ ያላት የግሎባል ስትራቴጂ ትልቅ አደጋ ላይ ነው የምንወድቀው፣ ዓለምም እኛም እንወድቃለን፣ ይሄ የሚያዋጣ አካሄድ አይደለም በሚል ነው ያሉት። እና ወደ አፍሪካን ፖለቲካ ምንም አልተነሳም ዛሬ። ሂለሪ ክሊንተንም ሆነ ዶናልድ ትራምፕ ፖለቲካ ብዙ አንስቶ አያውቁም። ቁልፍ ቁልፍ አንክቶ ባሉ የአሜሪካ አለኝታይና አጋር ሀገሮች በኢኮኖሚውም፣ በትሬዱም፣ በኢምፖርቱም፣ በኤክስፖርቱም፣ በሚሊተሪ አላይንሱም በዚህ ሁኔታ የሚመዝኗቸው ከሆነ አፍሪካ ብዙ ሀገሮችን ደግሞ መገመት ይቻላል፣ በምን አይነት ደረጃ ዝቅ እና ቀዝቀዝ ባለ ደረጃ እንደሚቀበሉ። እና ስለ አፍሪካም ፖሊሲ ጠልጠለቅ ያለ እውቀት ያላቸውም አይመስልም የሚልም ብዙ ሪፖርቶች ወጥተዋል። ስለስ ለአፍሪካ ሀገሮች እና ለኢትዮጵያ ምሩ ምንም ለውጥ የሚያመጣ አይመስለኝም።
ምናልባት እዚህ ጋር የሚጨምሩት ይኖራል ዶክተር መሐመድ?
እኔ የሂለሪ ክሊንተን ከዶናልድ ትራምፕ የበለጠ እሷ ለኢትዮጵያ ያላትን አቋም መገመት የሚቻል ይመስለኛል። ከባለቤቷ ተነስተን ከቢል ክሊንተን ማለት ነው ከ1992 እስከ 98 እስከ 2000 ፕሬዚደንት ነበር እና የእሱ ፖሊሲ ምን እንደነበር እናውቃለን። ለኦባማም በመሀል ቡሽ ነበር። ከዛ ኦባማ መጥቶ ቢል ክሊንተን ፖሊሲ ነው የተከተለው እና በቢል ክሊንተን ጊዜ ቁልፍ የነበሩ ሰዎችን ነው መልሶ ኦባማ የቀጠረው፣ እነ ሱዛን ራይስን ማለት ነው። እና ፖሊሲ ማለት ሰዎች ናቸው። እና ሱዛን ራይስ አሁን የኦባማ የአማካሪ ናት። ሂለሪ የምትመረጥ ከሆነ ሞስት ላይክሊ የሚሆነው ምንድን ነው? ይሄ የኦባማ ፖሊሲ ይቀጥላል እና ኢትዮጵያ ላይ ብዙም የፖሊሲ ለውጥ ሚኖር አይመስለኝም። አንድ እሱ ነው። ሁለተኛ ደግሞ ትራምፕ አይታወቅም። ዋይልድ ካርድ የሚሉት ነው ፈረንጆች። እና ትራምፕ ከተመረጠ ምን ይሆናል የሚለውን ማወቅ አዳጋች ነው። ግን ትልቅ ግን ነው ይሄ። ከዚህ የባሰ አይሆንም የምልህ አሁን የኢትዮጵያ መንግስት ከአሜሪካን መንግስት ሁሉንም አይነት እርዳታ ያገኛሉ፣ የቁሳቁስ የገንዘብ። በጣም መጥፎ ቢሆን ለኢትዮጵያ ህዝብ ወይንም ደግሞ ለኢትዮጵያ ተቃዋሚ ማለት ነው ያለውን ፖሊሲ መቀጠል ነው። ይሄን ያለውን ፖሊሲ የማይቀጥል ከሆነ ከዚህ የተሻለ ነው የሚሆነው እንጂ ከዚህ የባሰ አይሆንም ነው የኔ አመለካከት።
የዩናይትድ ስቴትስ አጠቃላይ ምርጫ ሊካሄድ ዛሬን ሳንቆጥር ልክ 18 ቀናት ቀሩት። ከምርጫው በፊትና በምርጫውም ዕለት የሚካሄዱትን ክንዋኔዎች እየተከታተልን እንዘግባለን።
ቆንጅት።
አቤት። ከአክብሮት ጋር።
እሺ፣ ሰዓታችን እየገፋ ነው። የመጨረሻው ዲቪን የተመለከተ ርዕሰ አንቀጽ ይኖራል። ከዛ በፊት ግን አድማጮች፣ ፕሮግራማችን በ19 በ22ና በ25 አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ታገኙናላችሁ። የበለጠ ደግሞ ጥርት ባለ ሁኔታ ለማድመጥ ከፈለጋችሁ 15700 ኪሎ ሄርስ አይደል?
15700 ትክክል ነህ።
ኪሎ ሄርስ ላይ እንገኛለን። እዛ ላይ ፈልጉ፣
ከሌሎቹ ኪሎ ሄርሶች በተጨማሪ ማለት ነው። ነገር ግን ይሄኛው በጥራት እንድትሰሙ ያግዛል በሚል ነው
እና እያቀያየራችሁ።
በነገርህ ላይ አዲሱ፣ ቀደም ሲል ምሁራኑ በሰጡት አስተያየት ዙሪያ አድማጮቻችንም ምን እንደሚሰማቸው በዚህ በሁለቱ እጩዎች ጉዳይ አስተያየቶቻቸውን እንድትሰጡን ከወዲሁ እንጋብዛለን። ዝግጅታችን ሊጠናቀቅ የተወሰነ 1-10 ደቂቃ ይቀራል። ወደ ምሽቱ ርዕሰ አንቀጽ እናልፋለን።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
የያዝነው የአውሮፓውያን ወር ኦክቶበር ማለት በዩናይትድ ስቴትስ ለመኖርና ለመሥራት ፍላጎት ላለው ማንኛውም ሰው የቪዛ ሎተሪው መርሃ ግብር የሚገባበት ጊዜ መጀመሪያ ነው። መርሃ ግብሩ ግሪን ካርድ ሎተሪም በመባል ይታወቃል። ዘንድሮ እንደ አውሮፓውያን ዘመን አቆጣጠር ለ2018ቱ ፕሮግራም ማመልከቻ የማስገቢያ መስኮቱ የተከፈተው ባለፈው ኦክቶበር 4 2016 ማለትም መስከረም 24 ቀን 2009 ዓ.ም ሲሆን የመዝጊያው ቀን ኖቨምበር 7 2016 ወይም በኢትዮጵያ አቆጣጠር ጥቅምት 28 ቀን 2009 ዓ.ም ከጠዋቱ 1 ሰዓት ላይ ነው። ዩናይትድ ስቴትስ የፍልሰተኞች አገር ናት። አሜሪካን የወደፊት መኖሪያቸው ማድረግ የሚፈልጉትን መቀበሏንም ትቀጥላለች። በታሪካችን ሁሉ የፍልሰተኞች ቡድኖች በዩናይትድ ስቴትስ ልዩ አስተዋጽኦ አበርክተዋል። በእነኚህ ሁሉ ከተለያዩ ሀገሮች የፈለሱ ሰዎች ባይሆን ኖሮ ዩናይትድ ስቴትስ አሁን ካለችበት ደረጃ መድረስ ባልቻለች ነበር። ያም ሆኖ ሁሉም የማኅበረሰብ ቡድኖች ሀገራችን ውስጥ በደንብ ተወክለዋል ማለት አይደለም። ያን ክፍተት ይህ የቪዛ ሎተሪ መርሃ ግብር ለመሸፈን ይረዳል። በዚህ ፕሮግራም አማካይነት ዩናይትድ ስቴትስ አሜሪካ ለመኖር የሚፈልጉ 50,000 ስደተኞችን በየዓመቱ ለመቀበል ዝግጁ ናት። ያስገቡት ሎተሪ ከተመረጠ ወደ ዩናይትድ ስቴትስ መግባት የሚያስችሎትን ቪዛ ለማግኘት ማመልከት ይችላሉ። በማመልከቻው ላይ ባለቤቶንና ዕድሜያቸው ከ21 ዓመት በታች የሆኑ ያላገቡ ልጆችዎንም ማስገባት ይፈቀዳል። ወደ ዩናይትድ ስቴትስ መምጣት ከፈለጉ እባክዎ ተከታዩን የድረ ገጽ አድራሻ ይጎብኙ። አድራሻው www.dvlottery.state.gov ነው። እደግመዋለሁ፣ አድራሻው www.dvlottery.state.gov ነው። ይህን ድረ ገጽ ሲከፍቱ ለ2018 እንደ አውሮፓውያን ዘመን አቆጣጠር የቪዛ ሎተሪ ፕሮግራም አስፈላጊውን መረጃ ሁሉ ያገኛሉ። ማመልከቻውን እንዴት እንደሚሞሉ ጨምሮ ጠቃሚ መረጃዎችን ይዟል። እንደ አውሮፓውያን ዘመን አቆጣጠር ሜይ 2 2017 ጀምሮ ወደዚህ ድረገጽ በመመለስ የማመልከቻውን ውጤት ማግኘትም ይችላሉ። እስከ መስከረም 2018 እንደ አውሮፓውያን ዘመን አቆጣጠር ድረስም ላስገቡት ማመልከቻ የተሰጠውን የማረጋገጫ ቁጥር አኑሩ። በሌላ በኩል ማስታወስ ያለቦ ሁሉም ማመልከቻ የሚሞላው በኮምፒውተር አማካይነት መሆኑን ነው። በወረቀት የሚቀርብ ማመልከቻ ተቀባይነት የለውም። ባለፉት 6 ወራት ጊዜ ውስጥ የተነሱትን ፎቶግራፍ ከደብዳቤው ጋር ማያያዙትንም አይዘንጉ። ባለፉት አመታት የተጠቀሙባቸው ፎቶግራፎች ለአዲሱ ማመልከቻው አያውሉ። ሲያመለክቱም አንዴ ብቻ ይሁን፣ ምክንያቱም ሎተሪ ነው ብለው በተደጋጋሚ አመልክተው ከተገኙ ውድቅ ስለሚደረጉ ነው። ሁሉም ማመልካቾች የሚመረጡት ደግሞ በእጣ ነው። የግሎን ኢሜል አድራሻ ይጠቀሙ ሲያመለክቱ። በዚህ የማመልከት ሂደት ወቅት ደግሞ የሚከፍሉት ገንዘብ የለም፣ በነጻ ነው። አሞላሉም ከባድ አይደለም፣ ቀላል ነው። ሌላው ደግሞ ሂደቱን አፋጥናለሁ ይያሉ ገንዘብ ከመያስከፍሉ ማናቸውም ወገኖች መጠንቀቅ ነው። በድጋሚ ለማሳሰብ በሎተሪው ለመግባት ነጻና ቀላል ነው። www.dvlottery.state.gov ብላችሁ ግቡና ተመዝገቡ በማለት የቪዩርስ አንቀጽ መልካም እድል እየተመኘ አስተያየቱን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮች፣ ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። አንድ 4 ደቂቃዎች አሉን። ምናልባት እዚህ ጋር ከእናንተ ከአድማጮች የተላኩና ተራ የሚጠብቁ አስተያየቶች ነበሩ። ወደዛ እንለፍ።
እንደምናላችሁ ገና ናቸው ወይዘሮ ተበላቸው እና አቶ ገለታው ዘለቀ ያደረጉት የፈተነና አስተማሪ የሆነ ውይይት በጣም ጥሩ ነው። ወደፊት ደግሞ በዝርዝር እና በስፋት ይቀርባል የሚል እምነት አለኝ። ምክንያቱም በጣም አስተማሪ ነገር ነው። ምናልባት ከአገላለጽ ይመስለኛል አቶ ገለታው ዘለቀ የፌዴሬሽን ምክር ቤት ላይ የኦሮሞ ህዝብ ቁጥር ብዙ ነው የሚል ነገር ያነሱት ነገር አለ። ያኛው የተወካዮች ምክር ቤት ነው የሚለው የፌዴሬሽን ምክር ቤት ለስሙ እዚህ አሜሪካን ሀገር ሰኔት እንደሚባለው ከሁሉም እኩል የተወጣጣ እኩል ወንበር ያለው ማንኛውንም ብሔር ብሔረሰብ የሚሉትን ነገር እኩል የሚያስቀምጥ ነው። የተወካዮች ምክር ቤት ግን እዚህ ሀገር አሜሪካን ሀገር ሀውስ ኦፍ ሪፕሬዘንታቲቭ እንደሚባለው የኦሮሞ ቁጥር ከሁሉም የላቀ ነው እንደተባለ ህጉን ደግሞ የሚያሻሽለው የፌዴሬሽን ምክር ቤት ነው። መቼም ወያኔ ይሄን ነገር በጥበብ ነው ያስቀመጠው እዛ ላይ ድንግልቻ እንዳይኖር። ስለዚህ የፌዴሬሽን ምክር ቤቱ እና የተወካዮች ምክር ቤት የሚል የተለያየ ሁለት መዋቅሮች መኖራቸውን በእርግጥ አቶ ገለተው ዝለት እንደሚያውቁ እረዳለሁ። ግን ከአገላለጽ ላይ ይህን ነገር ወይዘሮ ትዝታ በላቸው ጥያቄው የሚያቀርበው ጋዜጠኛ ይህ መስመር ማስያዝ ነበረበት የሚል እምነት አለኝ። የሆነ ሆኖ ውይይቱ ይጭበታል።
ጤና ይስጥልኝ ቪዲዮዎች። በቅርብ ጊዜ ስለ ኢትዮጵያ ወቅታዊ ጉዳይ የተለያዩ ምሁሮችን ማወያየት ላይዛቸዋል። ጥሩ ነው። ብዙዎቹ ምሁር ቢሆኑም ግን እንደ ምሁር አይነት አስተያየት አይሰጡም። ለማንኛውም የራሳቸው ሀሳብ ነው እና ጥሩ ነው። ነገር ግን አንድ 3 ጥያቄዎች አሉ። አንደኛ የትግራይ ህዝብ ህወሓት ነጻ አውጪ ነው ብሎ ሲደግፍና ሲመራ የኦሮሞ ህዝብ ኦነግን ከመረጠ ለምንድን ነው የሚከለክሉት? ሁለተኛው ደግሞ እስቲ ቆየት እንበልና ከዛሬ 25 እና 23 ዓመታት በፊት በበንደኑና በአርባ ጉጉ የተፈጸመውን የአማራ ህዝብ እልቂት ማን እንደፈጸመው በዚህ አጋጣሚ እስቲ የኦነግ አመራሮችን ጠይቃችሁ ብታስረዱ። በተረፈ ለምታደርጉት ሁሉ ምስጋና አቀርባለሁ እንደ አንድ ኢትዮጵያዊ። እግዚአብሔር ይስጥልን፣ እናመሰግናለን። ቪዎች ከዚሁ ከአሜሪካ ዋሽንግተን ዲሲ ነው። ግርማ እባላለሁ።
አድማጮች፣ የማጠቃለያ ዜና እናሰማለን። አሁን ማምሻውን የኢትዮጵያ መገናኛ ብዙሃን በገለጡት መሰረት የኢፌዴሪ የሚኒስትሮች ምክር ቤት መስከረም 28 2009 የወጣውን የአስቸኳይ ጊዜ አዋጅ የህዝብ ተወካዮች ምክር ቤት አጽድቆታል። የሶማሊያ ባለሥልጣናት ከሁለት ቀናት በፊት ያሰሩትን የአልጀዚራ ጋዜጠኛ ሐምዛ መሐመድን ፈተዋል። የፊሊፒንሱ ፕሬዝዳንት ሮድሪጎ ዱቴርቴ አገራቸው ከዩናይትድ ስቴትስ ጋር የነበራትን ወዳጅነትና ትስስር ማቃረጧን አስታወቁ። ለሶሪያ አሌፖ የሰብአዊ እርዳታ ለማቅረብ እስከ ዛሬ ሐሙስ የተደነገገው የማጥቃት እርምጃ ለሌላ 24 ሰዓት እንደሚራዘም ሩሲያ አስታውቃለች። ቀደም ሲል የአየር ጥቃቱ እስከ ዛሬ ሐሙስ እንዲቆም ተብሎ ነበረ። ያ የሰዓት ገደብ የሚያበቃው በአገሬው የሰዓት አቆጣጠር ከምሽቱ 1 ሰዓት ላይ ነው። ማጠቃለያው ዜና ይሄ ነው።
ክቡራትና ክቡራን አድማጮች ለዛሬ ሐሙስ ምሽት ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ።
በእኛ በኩል ነገ ከምሽት 3 ሰዓት መልሰን እስከምንገናኝ ሰላም ደህና ደሩ ምንለው ያስተናገድናችሁ እኔ አዲሱ አበበና
ቆንጂት ታዬ ነን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም ደህና ደሩ። ¶¶